ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 1 2014 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መንግስት በሁሉም ግንባሮች ከባድና የተቀናጀ የማጥቃት እርምጃ ጀምሯል ያለው ራሱን የትግራይ ክልል መንግስት ብሎ የሚጠራው ህወሓት የሚመራው አካል ዓለም አቀፍ ማህበረሰብ ጉዳዩን እንዲያወግዝ ጠይቋል። የኢትዮጵያ መንግስት ግን የተቀናጀ የማጥቃት እርምጃ በሚል የተገለጸውን በተመለከተ እስካሁን በቀጥታ የሰጠው ምላሽ የለም። ዜጎቹን ከየትኛውም የሽብር ተግባር የመጠበቅ ኃላፊነት ያለበት መሆኑን ግን ገልጿል። ዘገባውን በአብይ ርዕስ ታዳምጣላችሁ። በቦረና ዞን በበልግና ክረምት ዝናብ በመጥፋቱ ከ4000 በላይ ከብቶች መሞታቸው ተነገረ። በደሴ ከተማ ከምሽቱ 2 ሰዓት በኋላ ከተፈቀደላቸው የጸጥታ አካላት ውጪ የሰዓት እላፊ መመሪያ ወጣ። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ በዛሬው ዕለት የኮሎምበስ ቀንና የአገሬው ሰዎች ወይም ኢንዲጂነስ ፒፕል ቀንን አክብራ ትውላለች። የኮሎምበስ ቀን እንደ አውሮፓ አቆጣጠር በ1492 አሜሪካ ምድር ላይ ያረፈውን ክርስቶፈር ኮሎምበስን ለማሰብ ከ1971 ጀምሮ በየዓመቱ የሚከበር በዓል ነው። ባለፈው አርብ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በታሪክ ለመጀመሪያ ጊዜ ከኮሎምበስ ዕለት ጋር የአገሬው ሰዎችም ቀን አብሮ እንዲከበር አዲስ አዋጅ አስነግረዋል። ባይደን እኛ ዛሬ ብዙዎቹ አውሮፓውያን አሳሾች በነባሮቹ የአገሬው ሰዎችና ነገዶች ላይ ያደረሱትን የሰቆቃ የስህተት ታሪክና ግፍንም እንዲሁ እውቅና እንሰጠዋለን ብለዋል። እነዚህ አሳፋሪ የሆኑ የትላንትን ታሪኮቻችንን መደበቅና መቅበር የማንፈልግ መሆናችን የትልቅ አገርነታችን መለኪያ ነው። በሐቀኝነት እንጋፈጣቸዋለን፣ ወደ ብርሃን እናመጣቸዋለን፣ ያስከተሏቸውንም ችግሮችንም ለመቅረፍ የተቻለንን ሁሉ እናደርጋለን በማለት ፕሬዚደንቱ ቃል ገብተዋል። የተባበሩት መንግስታት ድርጅት ስደተኞችን የሚመለከተው ጉባኤውን ከሰሞኑ ደምድሟል። አንድ ሳምንት በፈጀው ዓመታዊ ጉባኤ ላይ በአፍጋኒስታንና ኢትዮጵያ የገጠሙ ሰብአዊ ቀውሶች በጉባኤው የከረረ ሙግት የፈጠሩ ርዕሰ ጉዳዮች እንደነበሩም ታውቋል። ሊሳ ሽላይን ከጄኔቭ የላከችውን ዘገባ ሀብታሙ ስዩም ያሰማናል።
የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ ሳምንት የፈጁት ውይይቶች ውጤታማ ነበሩ ይላሉ። አፍጋኒስታን ውስጥ ለሚገኙ በሚሊዮኖች የሚቆጠሩ የሀገር ውስጥ ፍልሰተኞች አፋጣኝና ያለ ቅድመ ሁኔታ በሰብአዊ ድጋፍ ሰጪ ድርጅቶች በኩል እርዳታ ማዳረስ አስፈላጊ መሆኑ አጠቃላይ ስምምነት ተደርሶበታል ብለዋል።
Much of this economy services functioned
in ለዓለም አቀፉ ድጋፍ ምስጋና ይግባና በአፍጋኒስታን በስራ ላይ የነበሩ እነዚህ ኢኮኖሚያዊ አገልግሎቶች አሁን ላይ ቆመዋል ወይንም እንዲቋረጡ ተደርጓል። ጥያቄው እነዚህ አገልግሎቶችና ኢኮኖሚው እንዴት ዳግም መንቀሳቀስ እንዲችሉ እናረጋግ፣ ከባዱንስ ሰብአዊ ቀውስ እንዴት እንከላከል የሚል ነው።
በጉባኤው ላይ ሌላ ከፍተኛ ትኩረትን የሳበው ሰብአዊ ቀውስ ኢትዮጵያን እንደሚመለከት ግራንዲ ተናግረዋል። የሀገራት ተወካዮች በቅርቡ ከኢትዮጵያ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣናት መባረራቸው በእጅጉ እንዳሳሰባቸው መግለጻቸውን አውስተዋል። ተወካዮቹ ትግራይ ውስጥ መፈናፈኛ አጥተው ላሉ በሚሊዮኖች የሚቆጠሩ ሰላማዊ ሰዎች እርዳታ ለማዳረስ ያለው ውስን አቅምና በሰሜን ኢትዮጵያ ሌሎች ግዛቶች እየተስፋፋ ያለው ግጭት እንዳሳሰባቸውም መግለጻቸውን አክለዋል።
And of course the appeal is always the same. Abandon this useless.
እውነት ነው፣ ጥያቄው ተመሳሳይ ነው። ይህንን በጦርነት የመፍታት አውዳሚና የማይጠቅም አቀራረብ እርሱት። ወደ ድርድር ሂደት አምሩ። በአገሪቱ ውስጥ ያለውን ሰብአዊ ቀውስ ከመባባስ ለማቆም የሚችለው ብቸኛው መንገድ ይኸው ነው።
የተባበሩት መንግስታት ድርጅት 5.2 ሚሊዮን ህዝብ ማለትም 90% የትግራይ ህዝብ ሰብአዊ ድጋፍ እንደሚሻ አስታውቋል።
የአፍሪካ ህብረት በሶማሊያ ያለውን ተልእኮ የተባበሩት መንግስታትና የአፍሪካ ህብረት በጥምረት ወደሚያካሂዱት የጋራ ተልእኮ ለማሸጋገር መወሰኑን አስታወቀ። የአፍሪካ ህብረት የሰላምና የደህንነት ምክር ቤት ዛሬ በሰጠው መግለጫ ከአፍሪካ ህብረትና ከተባበሩት መንግስታት የተውጣጣው አካል ለሶማሊያ የተሻለ መፍትሄ የሚሰጥ መሆኑን አመልክቷል። የሶማሊያ መንግስት ሐሳቡን ቀደም ሲል ተቃውሞ የቆየ ሲሆን መጀመሪያ በአፍሪካ ህብረት እየታገዘ ከቆየ በኋላ ቀስ በቀስ የሶማሊያ መንግስት ወደሚቆጣጠረው አካል ይዛወራል የሚል እምነት እንደነበረው ተገልጿል። የአፍሪካ ህብረት በሶማሊያ ጉዳይ ተሳታፊ ከሆኑ አገሮች ጋር መመካከር እንደሚፈልግ ጨምሮ ያስታወቀ ሲሆን አሁን ያለው የወታደሮች ቁጥርም መጨመር ያለበት መሆኑን ጠቁሟል። አሁን በሶማሊያ የሰላም አስከባሪ ኃይሎቻቸውን ያሰማሩ 5 አገሮች ኢትዮጵያ፣ ዩጋንዳ፣ ብሩንዲ፣ ኬንያና ጅቡቲ ናቸው። ህብረቱ በሶማሊያ መሪዎች መካከል ከቅርብ ጊዜ ወዲህ የተፈጠረ ያለው ልዩነት ያስከፋ መሆኑን በዘገባው ተመልክቷል። በኢራቅ የእስላማዊ መንግስት አራማጁ ቡድንና የረጅም ጊዜ የአልቃይዳ መሪ ከአገር ውጭ በተደረገ ክትትል በቁጥጥር ስር መዋሉን የኢራቅ ጠቅላይ ሚኒስትር ዛሬ አስታወቁ። ጠቅላይ ሚኒስትር ሙስጣፋ አልቃድሂሚ ባወጡት የትዊት መልእክታቸው ሳሚ ጀሰም በሚል ስም የሚታወቀውና የእስላማዊ ቡድኑን ፋይናንስ የሚመራ ከአቡ ባክሪ አልባግዳዲ ቀጥሎ የአይኤስ ድርጅት ምክትል የነበረ ግለሰብ መሆኑን ገልጸዋል። ግለሰቡ የተያዘው እጅግ አድካሚ በነበረ ምስጢራዊ ክትትልና የአገሩ ስም ባልተገለጸ ስፍራ መሆኑንም ጠቅላይ ሚኒስትሩ አስታውቀዋል። አልባግዳዲ እንደ አውሮፓ አቆጣጠር በ2019 ዩናይትድ ስቴትስ ባደረሰችው ድንገተኛ ጥቃት ሰሜን ምዕራብ ሶሪያ ውስጥ መገደሉ ይታወቃል። ማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዓለም የአእምሮ ቀን በትላንትናው ዕለት ታስቦ ውሏል። ዕለቱን ታሳቢ በማድረግም የዓለም ጤና ድርጅት መንግስታት ለአእምሮ ጤና ሕክምና የሚመድቡትን በጀት እንዲጨምሩ ጥሪ አድርጓል። ከዚህ በተጨማሪም ተቋሙ የአእምሮ ጤና አመላካች አትላስ አሳትመዋል። የሊሳ ሽላይንን ሪፖርት ኤደን ገረመው አጠናቅራዋለች።
ከ171 ሀገራት የተሰባሰበ መረጃ እንደሚያመላክተው በጎርጎሮሳውያኑ 2020 ዓ.ም በዓለም የጤና ስብሰባ ላይ ታቅዶ የነበረው የአእምሮ ጤና እንክብካቤ አገልግሎት እቅድ አልተሳካም። ይህን ተከትሎም የዓለም የጤና ድርጅት ሁሉን አቀፍ የሆነውን እቅዱን እስከ መጪው 2030 ድረስ ተፈጻሚ እንዲሆን የድርጊት አፈጻጸሙን ማራዘሙን አስታውቋል። ፋህማ ሃና የዓለም የጤና ድርጅት የአእምሮ ጤናና የእጽ አጠቃቀም የቴክኒክ ክፍል ኃላፊ ናቸው። እሳቸው አብዛኞቹ የአእምሮ ጤና ግቦች ሊሳኩ ያልቻሉት በገንዘብ እጥረት የተነሳ ነው ይላሉ። እንደሳቸው አባባል መንግስታት ከአጠቃላይ የጤና በጀታቸው ውስጥ ለአእምሮ ጤና የሚመድቡት 2.1% የሚሆነውን ብቻ ነው።
በአብዛኞቹ ሀገራት የሚመደበው ገንዘብ ማህበረሰብ ተኮር ለሆነ ላልተማከለና ሰፊውን ሕዝብ ተደራሽ ከሚያደርግ የአእምሮ ጤና አገልግሎት ላይ ከመዋል ይልቅ በሆስፒታሎች ውስጥ ላሉና የረጅም ጊዜ ህሙማንን ለሚያስተናግዱ የአእምሮ ጤና ተቋማት ነው የሚመደበው።
የዓለም የጤና ድርጅት ሪፖርት በዓለም ላይ ከ1 ቢሊዮን በላይ የሚሆኑ ሰዎች በአእምሮ ጤና ችግር ይሰቃያሉ ይላል። እጅግ የተለመዱትም የጭንቀት መዛባት፣ የመንፈስ ጭንቀት፣ የአመጋገብ መዛባት፣ ባይፖላር እንዲሁም የአጠቃላይ የአእምሮ ጤና መዛባትና ስኪዞፍሬኒያ መሆናቸውንም ያሳያል። የዓለም የጤና ድርጅት ያሳተመው አትላስም እንደ አውሮፓውያን አቆጣጠር በ2019 ዓ.ም የኮሮና ወረርሽኝ ከመምጣቱ በፊት የአእምሮ ጤና አገልግሎቶች የነበሩበትን ደረጃ ያመላክታል። ይሁንና የጤና ባለሙያዎች ኮቪድ-19 የአእምሮ ጤና ላይ ከፍተኛ የሆነ ተጽዕኖ በማሳደሩ ተጨማሪ የሆነ ምርምርና ሕክምና እንደሚያስፈልግም ይስማማሉ። የዓለም የጤና ድርጅት ከሰው ኃይል ውጪ በአእምሮ ጤና ላይ ገንዘብ ቆጣቢ መሆን ምክንያታዊ አይደለም ይላል። ድርጅቱ በመንፈስ ጭንቀትና በጭንቀት መዛባት በሁለቱ ምክንያቶች ብቻ በጠፋ ምርታማነት የተነሳ ዓለም $1 ትሪሊየን ማጣቷንም አመላክቷል። ነገር ግን እነዚህ በሽታዎች መታከም ከቻሉም በሽታዎቹን ለማከም ከሚውለው $1 $5 ትርፍ ማግኘት እንደሚቻልም አስታውቋል።
አሁን ወደ ኮቪድ-19 ዓለም አቀፍ ዜናዎች እናልፋለን። በዚህ በኮቪድ-19 ወረርሽኝ ወቅት በአገሪቱ የሚገኘውን ሁሉንም ነገር ክፍት ያደረገችው ኒውዚላንድ በዘመናዊ የዘር ማጥፋት ልትጠየቅ ትችላለች ሲሉ የአገሬው ሰዎች ወይም ኢንዲጂኒየስ ፒፕል የሆኑት የማኦሪ ፖለቲከኞች አስጠነቀቁ። መከፈቱን ተከትሎ በአገሪቱ ባለፈው ቅዳሜና እሁድ 95 የቫይረሱ ተጋላጮች የተመዘገቡ ሲሆን ዛሬ ሰኞ 35 አዲስ ተጋላጮች መመዝገባቸው ተገልጿል። ለቫይረሱ ከተጋለጡትም ከግማሽ በላይ የሚሆኑት የአገሪው ሰዎች መሆናቸውን ፖለቲከኞቹ አስታውቀዋል። የብራዚል ፕሬዚደንት ጃል ባልሶኖራ ትናንት እሁድ በኮቪድ-19 ፕሮቶኮል ሳቢያ ከአገሪቱ ሳንቶስ ከተማ በሚደረገው የእግር ኳስ ቻምፒዮና ጨዋታ ውድድር ተመልካችነት አልተከተብክም ተብዬ መታገዴ አበሳጭቶኛል አሉ። ፕሬዚደንቱ ያልተከተቡት ሲሆን የኮሮና ቫይረስን ወረርሽኝ በማናናቅ የሚታወቁ ናቸው። የጆን ሃፕኪንስ የኮሮና ቫይረስ የመረጃ ማዕከል እንዳመለከተው በብራዚል እስካሁን ለኮሮና ቫይረስ የተጋለጡ ከ21 ሚሊዮን በላይ ሰዎች ያሉ ሲሆን 600 ሺህ የሚሆኑት ደግሞ በወረርሽኙ ሕይወታቸውን አጥተዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 1 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአትቪው አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ ዘገባ እናስደምጣችሁ። የኢትዮጵያ መንግስት በሁሉም ግንባሮች ከባድና የተቀናጀ የማጥቃት እርምጃ ጀምሯል ያለው ራሱን የትግራይ ክልል መንግስት ብሎ የሚጠራውና የኢትዮጵያ መንግስት በአሸባሪነት የፈረጀው በህወሓት የሚመራው አካል ዓለም አቀፉ ህብረተሰብ እንዲያወግዘው ጠይቋል። የኢትዮጵያ መንግስት ግን የተቀናጀ የማጥቃት እርምጃ በሚል የተገለጸውን በተመለከተ እስካሁን በቀጥታ የሰጠው ምላሽ የለም። ነገር ግን ዜጎቹን ከየትኛውም የሽብር ተግባር የመጠበቅ ኃላፊነት ያለበት መሆኑን ለሮይተርስ ገልጿል። እስክንድር ፍሬው መግለጫውን መነሻ አድርጎ አጭር ዘገባ ያስደምጠናል።
የኢትዮጵያ መንግስት የመጨረሻ የማጥቃት ዘመቻ ብሎ የሰየመውን እንቅስቃሴ ዛሬ ጠዋት ጀምሯል በማለት ነው በህወሓት የሚመራውና ራሱን የትግራይ ክልል መንግስት ብሎ የሚጠራው አካል ያስታወቀው። የኢትዮጵያ መንግስት ከአማራ ኃይሎች ጋር በመሆን በሁሉም ግንባሮች የተቀናጀ ጥቃት ከፍቷል ይላል በዚሁ አካል የወጣው መግለጫ። የኢትዮጵያ መንግስት የማጥቃት እርምጃ በመቶ ሺዎች የሚቆጠሩ መደበኛና መደበኛ ያልሆኑ ተዋጊዎች የተሳተፉበት መሆኑንም መግለጫው ይጠቅሳል። የኢትዮጵያ መንግስት የማጥቃት እርምጃ በተጨማሪም በከባድ መሳሪያዎች፣ ታንኮች፣ ሮኬቶች፣ ድሮኖች እና ተዋጊ አውሮፕላኖች የተደገፈ ነው ባይ ነው መግለጫው። መግለጫው አክሎም የትግራይ ኃይሎችም ይሄንን ጥቃት እየተከላከሉ ነው ብሏል። ዓለም አቀፉ ማህበረሰብ የኢትዮጵያን መንግስት የማጥቃት እርምጃ እንዲያወግዝም ራሱን የትግራይ ክልል መንግስት ብሎ የሚጠራው ይሄው አካል ባወጣው መግለጫ ጠይቋል። ቀደም ሲል በሮይተርስ የተጠቀሱት የህወሓት ቃል አቀባይ ጌታቸው ረዳ የአየር ድብደባው የተካሄደው የህወሓት ታጣቂዎች በያዟቸው የአማራና የአፋር ክልል አካባቢዎች ላይ መሆኑን ጠቁመዋል። የአየር ድብደባው በውርጌሳና ወገልጤና ከተሞች አካባቢ እንደዚሁም አፋርን ከአማራ ክልል በሚያገናኘው መንገድ አካባቢ የተካሄደ መሆኑን ነው አቶ ጌታቸው ለሮይተርስ ያመለከቱት። የመጨረሻ የማጥቃት እርምጃ ተጀመረ በሚል ከህወሓት ወገን የወጣውን መግለጫ በተመለከተ የኢትዮጵያ መንግስት እስካሁን በይፋ የሰጠው ምላሽ የለም። በሮይተርስ የተጠቀሱት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም የሰጡት ምላሽም ጠቅለል ያለ የሚባል ነው። የኢትዮጵያ መንግስት በሁሉም የአገሪቱ አካባቢዎች የሚገኙ ዜጎቹን ከየትኛውም የሽብር ተግባር የመከላከል ኃላፊነት አለበት ማለታቸውን የተጠቀሰው የኢትዮጵያ መንግስት ህወሓት በአማራ ክልልና በሌሎችም አካባቢዎች እየፈጸመ ላለው የንብረት ውድመት፣ ጥቃትና ግድያ ምላሽ መስጠቱን ይቀጥላል ብለዋል በሮይተርስ የተጠቀሱት የፕሬስ ኃላፊዋ። ህወሓት በኃይል በተቆጣጠራቸው የአማራ ክልል አካባቢዎች ጅምላ ግድያን ጨምሮ ከፍተኛ የሰብአዊ መብት ጥሰት እየፈጸመ ነው የሚል ክስ ከአማራ ክልልና ከፌዴራሉ መንግስት ሲደመጥ ቆይቷል። የአሜሪካ ድምጽ በጉዳዩ ላይ ከፌዴራልና ከአማራ ክልል ባለስልጣናት ምላሽ ለማግኘት ያደረገው ጥረት ለጊዜው አልተሳካም። እንደተሳካ ይዘን እንመለሳለን። የኢትዮጵያ ፓርላማ ህወሓትን በሽብርተኝነት መፈረጁ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ በተከታዩ ዘገባችን ከአዲስ አበባ ወደ ቦረና እንወስዳችኋለን። በደቡብ ኦሮሚያ ክልል ቦረና ዞን በጊዜው መዝነብ የነበረበት ዝናብ በመዘግየቱ የቀንድ ከብቶች መሞታቸውን ነዋሪዎች ገልጸዋል። ነዋሪዎቹ ይህ ክስተት መታየት ከጀመረ አንድ ወር መሆኑንም ተናግረዋል። በዚህም በሺዎች የሚቆጠሩ ከብቶች በተለያዩ የዞኑ አካባቢዎች መሞታቸውን ተናግረዋል። የቦረና ዞን የእንስሳት ሀብት ቢሮ በበኩሉ በስካሁኑ ከ4000 በላይ የቀንድ ከብቶች መሞታቸውን እና ከ9000 በላይ የሚሆኑት ደግሞ በሞት አፋፍ ላይ መሆናቸውን ተናግረዋል። የኦሮሚያ ክልል እንስሳትና አሳ ሀብት ኤጀንሲ በዚህ ሳምንት እርዳታ እንደሚደርስ ገልጸዋል። ገልሞ ዳዊት ተጨማሪ አለው።
ኡካሮ ቦሩ የቦረና ዞን አሬሮ ወረዳ ነዋሪ ነው። በዞኑ በባለፉት ወራት ለዘንብ የነበረው ዝናብ በመዘግየቱ በዞኑ በርካታ ቦታዎች የቀንድ ከብቶች እየሞቱ ናቸው ይላል።
አሊ ሮባሞ ደብሬ ወጥቶኮት ቢሰላም ዋቂ ኑሮ
እንዲህ ይላሉ። ካሮ በአመት ሁለቴ ማለትም በመጋቢትና በነሐሴ ወር ዝናብ ስናገኝ የነበረው፣ በሁለቱም ወቅት ዝናብ በበቂ አልዘነበልንም። አሁን በዚህ ሰዓት በብዙ የቦረና አካባቢዎች በርካታ የቀንድ ከብቶች እየሞቱ ናቸው። አሁን በሁሉም የቦረና ወረዳዎች ዝናብ የለም። መሬቱ በረሃማ ነው። ውሃ የለም። ሳር የለም። ከብቶች በዚህ ምክንያት እየሞቱ ነው። ሰዎችም በፍርሃት ውስጥ ናቸው ይላል። ኡካሮ ከጎረቤቱ ብቻ ከመቶ በላይ የቀንድ ከብቶች መሞታቸውን ገልጸው ለአርብቶ አደሩ እስካሁን የተደረገ በቂ ድጋፍ የለም ሲልም ተናግረዋል።
አመት ደገርሲ ጋር ሞቱማ ተይምት ሞቱማ አለ ከአመት ጡንፋለን ከውመት
ዶክተር ቃሲም ጉዮ የቦረና ዞን የእንስሳት ሀብት ቢሮ ኃላፊ ናቸው። በዞኑ ለሁለት ወቅት መዝነብ የነበረበት ዝናብ መዘግየቱ የዚህ ጉዳት መንስኤ መሆኑን አብራርተዋል። አክለውም በስካሁኑ ብቻ ከ4000 በላይ የቀንድ ከብቶች መሞታቸውን ለአሜሪካ ድምፅ ገልጸዋል።
አሞሪኒ ዶቲ ኦሪ ከባያ ኬሰም ሙላታ ጅልቱ እኒ ተኮፋኒ አና
እንዲህ ይላሉ ዶክተር ቃሲም። ብዙ የቀንድ ከብት ሞት እየተመዘገበበት ያለው አንደኛ በተልተሌ ወረዳ ነው። በዚህ በተልተሌ ወረዳ ከ1486 በላይ ከብቶች ሞተዋል። በድሎ ወረዳም 992 ከብቶች ሞተዋል። በምዕ ወረዳ 496 ከብቶች፣ በአሬሮ ወረዳ 219 ከብቶች፣ በጉቺ ወረዳም 216 ከብቶች፣ በያበለ ወረዳ 118 ከብቶች። በአጠቃላይ በቦረና ዞን በዚህ ዝናብ መጥፋት ብቻ 4164 ከብቶች ከ1916 አባወራዎች ሞተዋል። ይህ ብቻ አይደለም። ዝናብ ካልዘነበ አሊያም በቂ ድጋፍ ካልተገኘ በሞት አፋፍ ላይ የሚገኙ ከ9000 በላይ ከብቶች አሉ ይላሉ። ዶክተር ቃሲም ድጋፍ ለማግኘት ለኦሮሚያ ክልል እንስሳትና አሳ ሀብት ኤጀንሲ ከወር በፊት አቤት ብለን እስካሁን መልስ እየተጠባበቅነን ብለዋል። ነገር ግን ይህ ጥያቄ በጊዜ ምላሽ ባለማግኘቱ ችግሩ እየተባባሰ መሆኑንም አስረድተዋል። አቶ ሊበን ከበደ የቦረና ዞን አደጋ መከላከልና ዝግጅነት ቢሮ ኃላፊ በበኩላቸው ቢሮው በዞኑ ያሉትን መንግስታዊ ያልሆኑ ድርጅቶችን እያስተባበረ መሆኑን ነው ያስረዱት። በአጠቃላይ ከ6 ሚሊዮን በላይ ከብቶች ነው በዞናችን ያሉት። ለእነዚህ ሁሉ የሚሆን መኖ እርዳታ ማቅረብ አንችልም። ምርታማ ከብቶች ተብሎ ከተለዩት ውስጥ 10% ለማትረፍ የክልሉ መንግስት በጀት መድቦ ሳር በመግዛት ላይ ነው። ከዚያ በተጨማሪም በቦረና ዞን ያሉ መንግስታዊ ያልሆኑ ድርጅቶችን አቀናጅተን ለአምስት ወረዳዎች መኖ አከፋፍለናል። ለተቀሩት ወረዳዎች እየተሸመተ ያለው ሳር በቅርቡ ይደርሳል የሚል ግምት አለን ብለዋል። በምላሻቸው አቶ ሊበን ለአሁኑም በዞኑ በድርቁ ምክንያት በሰው ሕይወት ላይ የደረሰ ጉዳት የለም ካሉ በኋላ ለዚያም ቢሮአቸው ተገቢውን ክትትል በማድረግ ላይ መሆኑን ጠቁመዋል። ዶክተር አሚና አብዱራህማን የኦሮሚያ ክልል እንስሳትና አሳ ሀብት ኤጀንሲ ኃላፊ ናቸው። የክልሉ መንግስት በቦረና ዞን ተከሰተ ስለተባለው ችግር መረጃ እንዳለው አረጋግጠዋል።
በጀኒ ሞት ካቢኔ ሞቱ ማናኖ ኦሮሚያ ሙርቴ
በኦሮሚያ ክልል ካቢኔ የጸደቀ ለእንስሳት መኖ ግዢ የተመደበ ባጀት እኛ ጋር አሁን ደርሷል። ነገር ግን ይህ የምፈጸመው በመንግስት የግዢ ሂደት ውስጥ ካለፈ በኋላ ነው። ያ ብቻም አይደለም፣ በእንዲህ አይነት ክስተት ጊዜ ለከብቶች የሚሆን መኖ በባለሙያ መጠናት አለበት። ለዚህም አዲስ ኮሚቴ አዋቅረን እየሄድንበት ነው። ይህ በቅርቡ መልስ የሚያገኝ ይሆናል ማለት ነው።
ዶክተር አሚና የሳር ግዢው በቀናት ውስጥ እንደሚጠናቀቅ ገልጸው ሳምንት ባነሰ ጊዜ ለአርብቶ አደሮች ይደርሳልን ብለዋል። ለአሜሪካ ድምፅ ገልሞ ዳዊት አዳማ።
ገልሞ ዳዊትን ከአዳማ ቦረናን የተመለከተ ዘገባ ስላጠናቀረልን እናመሰግናለን። የተከበራችሁ አድማጮችና ተመልካቾቻችን ምስሉን ደግሞ መስኮታችሁ ለምትመለከቱ የተመለከታችሁት ምስል ከፋይል የተገኘ የአጃንስ ፍራንስ ፕሬስ ምስል ነው። ያንን እንድትገነዘቡ ለማለት ነው። ወደ ተከታዩ ዘገባችን እናልፋለን። በደሴ ከተማ ከተፈቀደላቸው የጸጥታ አካላት ውጪ ከምሽቱ 2 ሰዓት በኋላ የሚደረግ ማንኛውም እንቅስቃሴ መከልከሉን የከተማዋ የሕዝብ ሰላምና ደህንነት መምሪያ አስታወቀ። በከተማዋ የጸጥታ ምክር ቤት ወጣ በተባለው መመሪያ መሰረትም ማንኛውም ያልተፈቀዱ ሰልፍና መሰባሰቦችን በሚያደርጉ እንዲሁም ሰሌዳ ባለጠፉ ተሽከርካሪዎችን የሚያሽከረክሩ አካላት በሕግ ተጠያቂ ይሆናሉ ተብሏል። የወሎ ዘጋቢያችን መስፍን አራጌ ተከታዩን ዘገባ አሰናድቷል።
የደሴ ከተማ አስተዳደር የህዝብ ሰላምና ደህንነት መምሪያ ኃላፊ ዋና ኢንስፔክተር አሰን መሐመድ እንደገለጹት ጦርነት ከተቀሰቀሰባቸው አካባቢዎች በመቶ ሺዎች የሚቆጠሩ ተፈናቃዮች ወደ ከተማዋ መግባታቸውን ተከትሎ ከተማ አስተዳደሩ የአስቸኳይ ጊዜ መመሪያ ማውጣቱን ያስታውሳሉ። ሆኖም እንደ ኃላፊው መግለጫ የወጡት መመሪያዎች በአግባቡ ባለመተግበራቸው በከተማዋ ያልተለመዱ የጸጥታ ስጋቶች እየተስተዋሉ ነው።
ሴት ልጆችን ታርጋ በሌለው ባጃጅ መጥለፍ፣ አስገድዶ ለመድፈር ሙከራ፣ እንዲህ አይነት ነገሮች ተስተውለዋል። በሰሞኑ ጥቆማዎች ይመጡልን ማለት ነው ሰኑ ተፈናቃይ ጣቢያዎች ላይ ይሄ ያልተገባና ትክክል ያልሆነ ተግባር ነው። ከተማችን ላይም ያልተለመደ ድርጊት ነው። ሁለተኛ ይሰክራሉ። ከሰከሩ በኋላ በቡድን በጭቤ መወጋጋቶች አሉ። እነሱን ሊገላግል የእነሱን ህግ ሊያስከብር የሄደን የጸጥታ ኃይል የሚደባደቡ አሉ። ጦር መሳሪያ ለመቀማት ሙከራ የሚያደርጉ አሉ። ስለዚህ እንዲህ አይነት ድርጊቶች ከተማችን ላይ ያልተስተዋሉና እያደጉ የሚሄዱ ከሆነ ከቁጥጥራችን ውጭ የሚወጡ ናቸው ብለን ገምግመናል እኛ። ሌላኛው አልፎ አልፎ ሌሊት ላይ ለመዝረፍ ሙከራ ያደርጋል። በተለይ ምሽት ላይ አሁን ሰዓት እላፊውን በተገቢ መንገድ ካለማስከበር ጋር ተያይዞ በሚመጣው ድርጊት 3 ሰዓት ላይ 4 ሰዓት ላይ በእግሩ የሚንቀሳቀስ ሰው መንገድ ሊያስቆሙ ለመቀማት እንዲህ አይነት ነገሮች ሙከራዎች አሉ።
ጦርነቱን ተከትሎ ወደ ከተማው ከተፈናቀለው ህዝብ በተጨማሪ በርካታ ቁጥር ያላቸው ተሽከርካሪዎች ገብተዋል። ከነዚህም በመቶዎች የሚቆጠሩት ታርጋ አልባ መሆናቸውን የሚናገሩት ዋና ኢንስፔክተሩ ከዚህ በኋላ ታርጋ አልባ ተሽከርካሪዎችን ማሽከርከር ተጠያቂ ያደርጋል፣ ተጠያቂም የሆኑ አሉ ብለዋል።
ታርጋ የሌላቸው ተሽከርካሪዎች ድሮም በትራፊክ ደንብ መተላለፍ አዋጅ ላይ ክልከላ የተጣለበት ተግባር ነው። ግን ያ መመሪያ ታርጋ ያለጠፈ ተሽከርካሪ የደንብ መተላለፍ መቀጮ ተብሎ በገንዘብ በጣም ትንሽ ብር ነው የሚቀጣው እና አስተማሪ ሆኖ አልተገኘ። አስተማሪ ሆኖ ስላልተገኘ ማቆም፣ ተሽከርካሪዎቹን ከእንቅስቃሴ ውጭ ማድረግ፣ የሚፈልገውን ታርጋ ሟልተው እስከሚመጡ ድረስ ባሉበት ሁኔታ ተያስረው እንዲቆዩ የማድረግ ሁኔታ ነው አሁን ላይ እየወሰን ያለ ነው። ከዛኛው ከኖርማሉ የትራፊክ ደንብ በወጣ መንገድ ማለት ነው። በዚህ አግባብ መሰረት ከአሁን በፊት ወደ 64 የሚሆኑ ተሽከርካሪዎችን ይዘን አስተምረን ከዚህ በኋላ ላያንቀሳቀሱ ታርጋና የመሳሰል ጉዳዮችን ሊያሟሉ ተግባብተን ተለቀዋል።
ታርጋ አልባ ተሽከርካሪዎች ለህገ ወጥ ተግባር መንቀሳቀሻነት ውለዋልም ነው የሚሉት።
በህገ ወጥ ባጃጆች ጸጉረ ልውጡ እንቅስቃሴ ያደርጋል፣ ሰርጎ ገቡ እንቅስቃሴ ያደርጋል። የተለያዩ ጥቆማዎችን ማህበረሰቡ ለመስጠት ታርጋ በሌለው ባጃጅ ብሎ ነው የሚሰጥህ። ጥቆማውን የጸጥታ ኃይሉ ተግባራዊ ለማድረግ ከፍተኛ ችግር እየፈጠረበት ነው ያለው። በተለይ አብዛኛዎቹ የተፈናቃይ ባጃጆች ናቸው። በተለያየ መንገድ ገበያ ላይ ገና ቀርበው የነበሩ ባለሀብት ሁሉን ማጓጓዝ ስላልቻለ ለወጣቶች ሰጥቶ ወደ ላካቸዋል እና እነሱ ሊብሪ የመሳሰል ነገር ለመጨረስ ራሱን የቻለ ችግር ገጥሟቸዋል በመሰረታዊነት እና በዛ ምክንያት እኛ ትሪት ለማድረግ ሞክረናል። ባጃጃቸውን ሆነ ቦታ ላይ አስቀምጠው እንዳይበላሽባቸው እንክብካቤ እያደረጉ እንዲቆዩ፣ ስራ ውስጥ ግን እንዳይገቡ መግባባት ላይ ደርሰን ነበር ለቀን የነበረው። አሁንም ቢሆን ለውጥ ስለሌለው ግን አሁን ባለው ሁኔታ ላይ ወደ 48 የሚሆኑ ባጃጆች እንደገና ተይዘዋል። አሁን በትናንትናው ዕለት
ስማቸውም ድምጻቸውም እንዳይቀረጽ የጠየቁ ተፈናቃዮች ግን ተሽከርካሪዎችን ያለ ስራ አስቀምጠን የመንግስትና የበጎ አድራጊዎችን እርዳታ ከምንጠብቅ ወደ ስራ በመግባት ራሳችንን መደጎም፣ በከተማዋ የሚስተዋለውን የትራንስፖርት እጥረትም መቅረፍ እንችላለን ሲሉ ተናግረዋል። ዋና ኢንስፔክተሩ በተለይ ከሰሜን ወሎ አካባቢ የመጡ ህጋዊ ባለሶስት እግር ተሽከርካሪዎች ስምሪት እንደተሰጣቸው ጠቁ ታርጋ አልባዎችን ወደዚህ ስራ ማሰማራት ግን ለከፋ የጸጥታ ስጋት እንደሚዳርግ ጠቅሰዋል።
ታርጋ ያላቸውን ተሽከርካሪዎች ለማስገባት ሞክረናል። በርካታ የሰሜን ወሎ ተፈናቃይ ወገኖች ይዘዋቸው የመጡት ታርጋ ያላቸው የባጃጆች አሉ። እነሱን ከኛ የባጃጅ ማህበሮች ጋር አወያይተ ስምሪት ተሰጥቷቸዋል። በአግባቡ ስራቸውን እየሰሩ ከዛ ውጭ በሆነ ሁኔታ ግን ምንም አይነት ታርጋ የሌለው ምንም አይነት ቦሎ የሌለው በነገራችን ላይ በመደበኛ ህጉም እኮ ቦሎ ሳይለጥፍና ሶስተኛ ወገን ሳይለጥፍ ማሽከርከር እስከ 3 ዓመት በሚደርስ ቅጣት ሁሉ የሚያስቀጣ ወንጀል ነው። እኛ ተፈናቃይ ናቸው በሚል ወደዛ ምርመራ መግባት እንዲህ አይነት ነገሮች ማድረግ አልፈለግንም እንጂ ማድረግም የሚቻልባቸው የህግ ግራውንዶች አሉ።
የከተማ አስተዳደሩ የጸጥታ ምክር ቤት ባወጣው አስቸኳይ መመሪያ መሰረት ከምሽቱ 2 ሰዓት በኋላ በሚከፈቱ መጠጥ ቤቶችም ላይ ከማሸግ ጀምሮ አስተማሪ እስከሚለው ህጋዊ እርምጃ እንደሚወስድ አሳስበዋል።
ጭፈራ ቤቶች አምሽተው ወጣቶች መጠጥ በመጠጣት ከሰከሩ በኋላ በቡድን በመሆን የመደባደብ ጸጥታ ኃይላችን ላይ የተለያየ ጥቃት ለማድረስ ጦር መሳሪያ ለመቀማት የመሳሰሉ ነገሮችን ሙከራ ያደርጉ ያለበት ሁኔታ ስላለ የጸጥታ ኃይላችን ሌላ አስፈላጊ የሆነ እርምጃ ከሚወስድ ይልቅ መጠጥ ቤቶችን መዝጋት ከሁለት ሰዓት በኋላ ፈጽሞ ምንም አይነት የመጠጥ አገልግሎት የሚሰጡ ቤቶች እንዳይከፈቱ የማድረግ ስራ እየሰራ ነው ያለነው።
ነባሩን አካቶ ማሻሻያ ተደርጎበት ወጣ የተባለው የከተማው አስቸኳይ ጊዜ መመሪያ በመዝናኛ ቦታዎች የጦር መሳሪያ ይዞ መገኘትንም ይከለክላል። በሌላ በኩል ያልተፈቀዱ ሰልፎችና መሰባሰቦች በመመሪያ መከልከላቸው ታውቋል።
ከሳምንት በፊት መናፈሻ አካባቢ ላይ መንገድ መዝጋትና ለአግባብ የሆነ ሰልፍ ለማድረግ ሙከራ አድርገ በተለይ ተፈናቃይ አካባቢ ያለው ወጣቱ ይሄ ሁሉንም ከሰሜን ወሎ የመጣን ተፈናቃይ ይገልጽ በተወሰነ መንገድ የስነ ምግባት ችግር ያለባቸው ወጣቶችን ብቻ የሚመለከት ጉዳይ ነው። ስለዚህ ማንኛውም ጉዳይ የሚመለከተው የሚጠይቀው ጉዳይ ካለ ዲሞክራሲያዊ በሆነ መንገድ ሰልፍ ሳያደርግ ኮሚቴዎችን አቋቁሞ በኮሚቴዎቹ አማካኝነት ከሚፈልገው ቦታ ድረስ ጥያቄውን ማቅረብ ይችላል። ከዛ ውጭ ግን ከተማው ከሚሸከመው ሰው ቁጥር በላይ በተሸከመበት ሰዓት ላይ ሰልፍ አድርጎ መንገድ መዝጋት፣ ያልተገባ ጩኸት ማሰማት እንዲህ አይነት ጉዳዮች ግን ከተማውን ላልተፈለገ ሌላ አደጋ የሚዳርግ ለጥላት የበለጠ በር የሚከፍት በመሆኑ እንዲህ አይነት ጉዳዮች እንዳይደረጉ በአሁኑ እንትናችን ሊያስቀምጥናል። ይህን የሚያደርግ አካል ካለም የጸጥታ ኃይላችን እጅግ ዝግጁ ነው። አስፈላጊ የሆነውን ተመጣጣኝ እርምጃ ሁሉ ይወስዳል።
እንደ ኃላፊው የወጡ መመሪያዎችን የማይተገብሩ
ከጥላትም ለይቶ ያዩ በመሰረታዊነት ማለት አንዳንዶቹ መረጃ የሚደርሰ እንደውም ከጥላት በተለያየ መንገዱ በገንዘብ የተገዙ የመሳሰለ ነገሮች ያሉበት ስለሆነ እሱን መረጃ በደንብ እያጣራ ነው። የመረጃ ቡድንም የምርመራ ቡድን ማቋቁመና በዛ መንገድ በትክክል ማስረጃ ስናገኝ ለህግ እናቀርባቸው። እስከዛ ድረስ ግን እንደ አይነ ጉዳዮችን የሚያስተባብሩ የሚመሩ ሰዎችን እንዲያቆሙ ተነጋግረናል። የማያቆሙ ከሆነ አስፈላጊ የሆነ ህጋዊ እርምጃን እየወሰድን አጠናክረን የምንቀጽልበት ሁኔታ ነው።
ከሰሜን ወሎ፣ ደቡብ ወሎ፣ ዋግምራና አፋር አካባቢዎች ተፈናቅለው ወደ ደሴ፣ ኮምቦልቻና ሀይቅ ከተሞች የተጠለሉ ከ350 ሺህ በላይ የህብረተሰብ ክፍሎች ሲኖሩ በ33 ትምህርት ቤቶችና መጠለያ ጣቢያዎች በግለሰብ ቤቶች ተከራይተውና ከቤተሰብ ጋር ተጠግተው እንደሚኖሩ ከደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት የተገኘው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጊ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ እየተላለፈላችሁ የሚገኘውን ራዲዮ በቴሌቪዥን ዝግጅታችን ነው። ወደ ተከታዩ ዘገባችን እንወሰዳችሁ። በትግራይ ክልል በሚገኙ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች መንግስት መፍትሄ እንዲሰጣቸው ጠየቁ። በሰሜን ኢትዮጵያ ባለው ግጭት ምክንያት በክልሉ ከሚገኙ ዩኒቨርሲቲዎች የወጡ ተማሪዎችና ወላጆቻቸው ቅሬታቸውን ለማሰማት ዛሬ ወደ ትምህርት ሚኒስቴር ቢሄዱም ሰሚ አካል አላገኘንም ብለዋል። የአሜሪካ ድምጽም ተማሪዎቹ ስላቀረቡት ቅሬታ ምላሽ ለመጠየቅ የሚኒስትሮች አመራሮች ለማግኘት ያደረገው ጥረት ለጊዜው አልተሳካም። ኬኔዲ አባተ ዝርዝር አለው።
በሰሜን ኢትዮጵያ ካለው ግጭት ጋር በተያያዘ በትግራይ ክልል በሚገኙ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች ትምህርታቸውን አቋርጠው ወደ የአካባቢያቸው መመለሳቸው ይታወቃል። በብዙ ውጣውረድ ከትግራይ ክልል ከወጡ ተማሪዎች መካከል የተወሰኑቱ ከተማሪ ተወካዮችና ከወላጅ ኮሚቴ አባላት ጋር በመሆን ዛሬ የትምህርት ሚኒስቴርን ደጅ ጠንተዋል። በአዲግራት ዩኒቨርሲቲ 5ኛ ዓመት የሲቪል ኢንጂነሪንግ ተማሪ የሆነው ወጣት ከተማ ወደ ትምህርት ሚኒስቴር የመጡበትን ምክንያት ያስረዳል።
ያው በሰሜኑ ጦርነት እኛ ተማሪዎች እዛ ብዙ ስቃይ ደርሶብን ነው ወደዚህም የመጣ ነው። በሰመራ ዩኒቨርሲቲ በኩል አድርጎ ነው ትምህርት ሚኒስቴር ያመጣ እና ትምህርት ሚኒስቴር እኛን ምንድን ነው ያለን? እናንተ አቆዩም። ይኸው እንግዲህ ከቆየን ሁለት ወር ሆኖናል። አሁን ሶስተኛ ወራችን ይዘናል። እኛ እንማር ነው ያልነው፣ ሌላ ነገር አላልንም። ሁለተኛም ወይም የሆነ መፍትሄ ስጡን ወይም ሌላ ትምህርት እንዳንጀምር። የሚገርም አሁን አምስት ዓመት እዛ ኑር ያለው እኛ ዘንድሮ ተመራቂ ነበረን። አሁን ምንድን ነው የሚሰማን ስሜት? አሁን እኛ የምንጠይቀው ትምህርት ሚኒስቴርም በቃ መፍትሄ ብሰጠን። ይኸው ሊያናግሩንም በቃ ፈቃደኛም አልሆኑም።
በሰሜን ኢትዮጵያ ያለው ችግር ባይፈጠር ኖሮ ዘንድሮ ትመረቅ እንደነበር የነገረችኝ በአዲግራት ዩኒቨርሲቲ 5ኛ ዓመት የሕግ ተማሪ የሆነችው ወጣት ቤተልሔም አለማየሁም እንዲሁ ከመንግስት መፍትሄ አለማግኘታቸው ቅር እንዳሰኛት ትገልጻለች።
ኦልሞስት 3 ወር ሆነናል ከትግራይ ክልል ከተመለስን። ምንም አይነት መፍትሄ፣ ምንም አይነት መግለጫ ስለኛ አልተሰጠም። እኛ ደግሞ እያልን ያለ ነው ለምንድን ነው ስለኛ ምንም አይነት ነገር እየተሰጠ ያለው? ሌሎች ዩኒቨርሲቲዎች እየተመረቁ ነው፣ ሌሎች ዩኒቨርሲቲዎች እየጠሩ ነው፣ ሌሎች ተማሪዎች እየተማሩ ነው። ሌሎች ተማሪዎች እንደሚማሩት ሁሉ እኛም ቁጭ ብለን መማር እንፈልጋለን፣ መመረቅ እንፈልጋለን። የቤተሰብም ልፋት የእኛንም ልፋት ውጤታማ ሆኖ እንድናይ እንፈልጋለን። ዛትስዋይ እኛ ዛሬ ትምህርት ሚኒስቴር የመጣ ነው። ከዚህ በፊትም ከፍተኛ ሳይንስ ሄደን ምንም አይነት መልስ አልተሰጠንም። ፈቃደኛም አይደሉም እኛን እንዲያናግሩን። ሀሳባችንም አላማችንም ወደ ትምህርት ገበታችን እንመለስ እንጂ ሌላ አላማ ይዘን አይደለም የመጣ ነው።
የመቀለ ዩኒቨርሲቲ ተማሪ መሆኑን የነገረኝ አንዱ አምላክ አለማየሁ ደግሞ ከትምህርቱ ከተለየ ወዲህ እስካሁን ከመንግስት ምንም አይነት ምላሽ አለማግኘቱ የራሱን አማራጭ እንኳን እንዳያይ እንዳደረገው ተናግሯል።
እንደሚታወቀው ከመጣን ጀምሮ አሁን አንድ ሁለት ወር ይሆናል። ሁለት ወር ማለት ደግሞ ያለምንም ተስፋ ማለት ቢያንስ የሆነ ነገር መግለጫ እንኳን ቢሰጥ አትሊስት ይሻል ነበር። ያለምንም እንትን ቁጭ ብለናል። ስለዚህ ትምህርት ሚኒስቴር አሁን የሆነ ነገር እንዳንጀምር ራሱ ማለት ትምህርት እያያዘ ነው። እስካሁን የለፋንበትን ትምህርት ትተን ሌላ ነገር መጀመር አንችልም። ስለዚህ ቢያንስ ተረጋጉ ወይ የሆነ ነገር በሉ እንኳን አልተባልም እስካሁን ማለት ነው።
ከትግራይ ክልል ዩኒቨርሲቲዎች የተመለሱ ተማሪዎች ወላጅ ኮሚቴ አባል የሆኑት አቶ አቡበከር ካሚል ወደ ትምህርት ሚኒስቴር ቅሬታቸውን ለማሰማት ቢመጡም የሚያስተናግዳቸውን አካል እንዳላገኙ ገልጸው መንግስት ለተማሪዎቹ ትኩረት እንዲሰጥ ጠይቀዋል።
አሁን የምንጠይቀው እኛ ሞሽን ሳይንስና ከፍተኛ ትምህርት ሚኒስቴር የበፊቱን አሁን ደግሞ አዲስ የተዋቀረውን የትምህርት ሚኒስቴርን የምንጠይቀው ምንድን ነው? እነኚህ ተማሪዎች ትምህርታቸውን እንዲቀጥሉ ነው። በአስቸኳይ በአጠቃላይ የአራቱም ዩኒቨርሲቲ ጂሲ ተማሪዎች ቀሪ ትምህርታቸውን ተምሮ አጠናቆ በአስቸኳይ እንዲመረቁ ይህን እንዲያመቻችልን ነው። ይህ መብት ነው። ቀሪ ተማሪዎችም ተመድቦልን ትምህርታቸውን ሰላማዊ በሆነ የዩኒቨርሲቲ የትምህርት ሽታ ባለበት ሁኔታ ላይ ትምህርታቸውን እንዲማሩልን ነው። ይህ ተቋም ትምህርት ሚኒስቴር የተማሪዎችን ጉዳይ ይመለከተዋል። ዛሬ ግን እዚህ መተን ሰሚ ነው ያጣ ነው። የሚቀበለን ሰው የለም፣ የሚሰማንም ሰው የለም። አትሊስት መፍትሄ ባትሰጡንም ጉዳያችንን ስሙልና ያልነው ግን ይህንንም የሚሰማን ሰው አጥተናል። አሁን አዲስ የተመረጡት ፕሮፌሰር አይሆፕ እሳቸው ላይ ብዙ ተስፋ እናደርጋለን።
በአዲሱ የኢትዮጵያ መንግስት አወቃቀር ህልውናቸውን አጥተው ከታጠፉ ሚኒስቴር መስሪያ ቤቶች አንዱ የሆነው የሳይንስና ከፍተኛ ትምህርት ሚኒስቴር ከሐምሌ አጋማሽ እስከ ነሐሴ 6 2013 ዓ.ም ባሉት የሶስት ሳምንታት ጊዜ ውስጥ በትግራይ ክልል ከሚገኙ አራት ዩኒቨርሲቲዎች ከ10,000 በላይ ተማሪዎችን ማስወጣቱን በወቅቱ መግለጹ ይታወቃል። ሚኒስቴሩ ነሐሴ 7 2013 ዓ.ም ባወጣው መግለጫ በቀጣይ በሚያስቀምጣቸው አቅጣጫዎች መሰረት ተማሪዎቹ ትምህርታቸውን የሚያጠናቅቁበትና የሚመረቁበት ሁኔታ እንደሚመቻችም አስታውቆ ነበር። ይሁን እንጂ ጉዳዩ እልባት ሳያገኝ ሚኒስቴር መስሪያ ቤቱ በአዲሱ አወቃቀር ወደ ትምህርት ሚኒስቴር ተጠቃሏል። በአዲስ መልክ በመደራጀት ላይ የሚገኘው የትምህርት ሚኒስቴርም ስለ ጉዳዩ ያወጣው መግለጫም ይሁን ምላሽ የለም። እኛም ስለ ተማሪዎቹ ቅሬታ ምላሽ ለመጠየቅ የትምህርት ሚኒስቴር ከፍተኛ አመራሮችን ለማግኘት ጥረት ብናደርግም የትምህርት ሚኒስቴርን ጨምሮ የሁሉም ሚኒስቴር መስሪያ ቤት አመራሮች ስብሰባ ላይ በመሆናቸው ለጊዜው ሊሳካልን አልቻለም። በዚህ ጉዳይ ላይ የመንግስት አካልን ምላሽ በመናገኝበት ጊዜ ይዘን የምንመለስ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን ከምሽቱ 3:33 ሆኗል። ወደ ሁለተኛው አጋማሽ ልንሻገር ጥቂት ደቂቃዎች ነው የሚቀሩን። እንደውም አሳልፈናል 3 ደቂቃ። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን በማቀናበር ላይ አብራኛለች። ወደ ሁለተኛው አጋማሽ ዝግጅታችን ከማለፋችን በፊት የሰኞ ምሽት ሙዚቃ ምርጫ አለን። እሱን እንጋብዛችሁ። ዘሪቱ ከበደ እንዳገለኝ የምትለውን ስትል የተጫወተችውን ዜማ አረፍት አድርገን እንመለሳለን። ሌሎች ወንዶች አልታይሻሉ ጭራሽ ከሱ
Yeah, my mind, forget all my shit.
የሰኞ ምሽት የሙዚቃ ግብዣችንን ነው ያስደመጥናችሁ። ዘሪቱ ከበደ እንዳይገለኝ ስትል የተጫወተችው ዜማ ነበር። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። አሁን ወደ ሁለተኛው አጋማሽ ዝግጅቶቻችን ተሻግረናል። ቀዳሚው ጤና ነው። ዶክተር ጥላሁን ሀብቴና ዶክተር ዳበሳ ሞሲሳ በጅማ ዩኒቨርሲቲ ውስጥ አጠቃላይ የቀዶ ሕክምና ሐኪሞችና ጋስትሮ አንኮሎጂስት ወይም የምግብ መፈጨት ስርዓት የካንሰር ሕክምና ክፍል ሐኪሞች ናቸው። ሁለቱ ሐኪሞች በጅማ ዩኒቨርሲቲ ውስጥ የቀዶ ሕክምና አገልግሎት መስጠት ከጀመሩ ከሁለት ዓመት በፊት ሲሆን፣ ነገር ግን የካንሰር ሕክምና በሀገሪቱ ያን ያህል ያደገ ባለመሆኑ ስራቸውን ለማከናወን መጠናቸው የሰፋ ችግሮች እንዳሉባቸው ይናገራሉ። እነዚህን ችግሮች ለመቅረፍም በሚል በቅርቡ በቤልጅየም የሚገኝ አንድ ተቋም ያወጣውን ውድድር ላይ ተሳትፈው ከፍተኛ የህዝብ ድምጽ በማግኘት በዩኒቨርሲቲው የሚገኘው የህክምና ክፍላቸውን ለማሻሻል የሚያስችል ድጋፍ አግኝተዋል ወይም አሸንፈዋል። ኤደን ገረመው በዚህ ዙሪያ ለዛሬ የሰኞ ምሽት ጤና ፕሮግራማችን ተከታዩን ዘገባ አሰናድታለች።
ዶክተር ጥላሁን ሀብቴና የስራ ባልደረባቸው የሆኑት ዶክተር ዳበሳ ሞሲሳ በጅማ ዩኒቨርሲቲ ውስጥ የቀዶ ጥገና ስፔሻሊስቶች እንዲሁም የምግብ መፈጨት ስርዓት የካንሰር ህክምና የሁለተኛ ዓመት ፌሎ ናቸው። ሁለቱ ሐኪሞች በኢትዮጵያ ገና በጅማሬ ደረጃ ላይ ያለውና ከፍተኛ የሆነ የባለሙያ ጥረት ባለበት ዘርፍ ውስጥ አገልግሎት እየሰጡ ይገኛሉ። ዶክተር ጥላሁን እሳቸውና ባልደረባቸው ዶክተር ዳበሳ ስለሚሰሩት ስራ እንዲህ ያስተዋውቃሉ።
ትሬኒንግ ላይ ነው ያለን። ፌሎሺፕ ፕሮግራማችንን ከጀመረ ሁለት ዓመት ሆኖናል። ጅማ ዩኒቨርሲቲ በእኛ ላይ እኛ ባለንበት ዩኒቨርሲቲና ከቤልጅየም ሀገር ዩኒቨርሲቲ ኦፍ ጌንት የጋራ ትብብር የተጀመረ የሰብ ስፔሻሊቲ ፕሮግራም ነው። አሁን ሁለት ዓመት አካባቢ ሆኖታል። ሲጀመር የሁለት ዓመት ፕሮግራም ነበረ፣ ግን አሁን ባለው በተፈጠረውም የኮቪድ በሚታወቀውትም ችግሮች ማለቅ አልቻለም። አዘርዋይስ ሁለት ዓመት ፕሮግራም ተብሎ ነው የተጀመረው ፌሎሺፑ። ኖርማሊ ካንሰር እንዲሮ በተለምዶም ያው የሰለጠነው ዓለም በሽታ ተብሎ የሚታሰብ ነገር አለ። ግን እኛም እንግዲህ ኦልሬዲ ሕክምናም ስንማር ከዛ በኋላ ስፔሻሊቲያችንንም በተለያየ እንትኖች ሰርተን ስናገለግል ያው የምናየው ነገር ምንድን ነው? ካንሰር እውነቱን ለመናገር በሀገራችን ይሁን በአህጉራችን በጣም በበርከት ብሎ ይታያል። ድነው የካንሰር ህክምና እንዲሁ በተፈጥሮ ራሱ በጣም ትንሽ ቻሌንጂንግ ነው። ሰርጀሪ የሚሆን እንዲሁም ከቀዶ ህክምና በተለይ የሚሰጠውም አይነት ህክምና ትንሽ ቻሌንጆች አሉት እና ብዙ በሽተኞች ይሰቃዩበታል። ግን ደግሞ ልክ ሀገራችን እንደዚህ ተስፋፋ ራሱን የቻለ ካንሰርን ብቻ ፎከስ አድርጎ የሚሰራ የህክምና እንትን ሂደቱ የለም እንደ ሀገር እንኳን ስናየው እና ስፔሻሊ ደግሞ እንደዚህ ወደ ክፍለ ሀገሮች ምናምን ስትወጪ አሁን እኛም ያለንበት ቦታ ላይ ኦልሞስት ምንም እንደዚህ ካንሰርን ፎከስ አድርጎ የሚሰራ ነገር የለም።
በጅማ ዩኒቨርሲቲ ውስጥ አገልግሎት መስጠት ከጀመረ 2 ዓመታትን ባስቆጠረው የስርዓተ ምግብ መፈጨት የካንሰር ቀዶ ጥገና ሕክምና ክፍል ውስጥ ከደቡብ ምዕራብ የሀገሪቱ ክፍል ለሚመጡ ህሙማን ሰፊ የሆነ አገልግሎት እየተሰጠ መሆኑን ዶክተር ጥላሁን ሀብቴ ይናገራሉ።
ኖርማሊ ካንሰር ሬጅስትሪ የሚባል ነገር አለ። ያው በአመት ውስጥ በአንዲት ሀገር ውስጥ የካንሰር ምን ያህል ካንሰር ይከሰታል እነማን ላይ ይከሰታል የሚለውን ዴታዎች ያስፈልጋሉ። እኛ ሀገር እንዳለመታደል ሆኖ እንደዚህ ካንሰር ሬጅስትሪ በሀገር አቀፍ ደረጃም የለም። እዚህ ምን ያህል ነው ብለሽ ኤግዛክት ቁጥር ባትናገሪም በየቀኑ ግን ከምናየው ነገር ችግሩ በቃ ማለት ያልተለመደ ነገር እንዳልሆነ ይገባሻል። እና አሁን ደናል ካንሰር የምንላቸው በባህሪያቸው ምን ምልክቶቹ ምኖቹም ብዙ የሆነ ግልጽ ያለ ነገር የለውም። እና ያው እኛ የምናክመው ይሄ ዩኒቨርሲቲ ሆስፒታላችን አሁን እንደ ካችመንት ተብሎ አድሬስ የሚያደርገው ፖፕሌሽን መጠን ከ15-20 ሚሊዮን ይጠጋል። ያው ሳውዝ ዌስት ኦፍ ኢትዮጵያ ሪጅን ሙሉ ለምዕራብ ኢትዮጵያ ካችመንት ቦታው ነው። ያው ይሄ ሆስፒታል የሚያስተናግድ ሆስፒታል ነው እና ያንን ፖፕሌሽን ነው በግምት ከ15-20 ሚሊዮን ይሆናል። እና በጣም በርካታ ክፍሉን የሀገራችንን እንትን አድሬስ የሚያደርገው እና ኞቻችን በአብዛኛው በሚባል ደረጃ የሚመጡት ያው ሀገራችንን በአብዛኛው የገጠሩ አካባቢ የሚያመዝንባት ሀገር ከመሆኗም የተነሳ ከገጠር ከሚባል አካባቢዎች ነው የሚመጡት። ስለዚህ ያ ምን ማለት ነው? የእውቀት ደረጃቸው እነዚህ ስለ በሽታዎቹ ምልክቶቹን አውቀው እንደገና ደግሞ በሽታው በሚመጣ ሰዓት የጤና እንትን ፈልጎ ደግሞ ወደ ጤና ተቋማት የመምጣት ነገሩ በጣም ዝቅተኛ የሚባል ነው። ይህኛው ካንሰርን በማከም ሂደት ላይ ደግሞ ከየትኛውም አይነት በሽታ በተለየ በጣም ትልቅ የሆኑ እንትኖች ተግዳሮቶችን ያሳድራል ሐኪሙ ላይ ማለት ነው ለማከም በሚያደርገው ጥረት ላይ።
ከካንሰር ጋር ተያይዞ ያለው የማህበረሰቡ እውቀት እጅግ ዝቅተኛ በመሆኑ የተነሳ አብዛኞቹ ህሙማን ብሶባቸው እንደሚመጡ የሚናገሩት ዶክተር ጥላሁን፣ ይሁንና ሆስፒታላቸው የባለሙያ እንዲሁም የሕክምና መሳሪያዎች እጥረት እንዳለበትም ያስረዳሉ። በዚህም የተነሳ ከሙያ አጋራቸው ዶክተር ዳበሳ ሞሲሳ ጋር በመሆን ግሎባል ሊደርስ ኦን ሜዲካል ቴክኖሎጂስ ኤንድ ሰርቪስስ በተሰኘ ቤልጅየም ሀገር ውስጥ በሚገኝ ተቋም በሚያዘጋጀው ውድድር ላይ ናስካር የተሰኘውን ፕሮግራማቸውን ይዘው በመወዳደር በህዝብ ድምጽ አንደኛ መውጣት ችለዋል። ዶክተር ጥላሁን ስለ ውድድሩ እንዲህ ያስረዳሉ።
ያው ካንሰር ሰርጀሪ ለሐኪም የሚጠይቅሽ የክህሎትና የችሎታ ወይ ደግሞ አቅም በተጨማሪ በጣም በርካታ ነገሮችን ያው ዲማንድ ያደርጋል። እንግዲህ ሰው ኃይሉ ፈርጅኑ ወይ ደግሞ ቀዶ ሕክምና ሐኪሙን ብቻ ሳይሆን ተጨማሪ አጋዥ ነርሶችን እንዲሁም ደግሞ ሌሎች ተጨማሪ ሐኪሞችንም ይጠይቃል። በዛ ረገድ ነገርኩሽ፣ ገና ትሬኒንግ ላይ ያለን ሁለት አድቫንስ ሊሆነ ወይ ደግሞ ሌት ስቴጅ ሆኖ ነው የሚመጡት። ያ ራሱን የቻለ ሕክምናውን ለመስጠት ችግሮችን እንድንጋፈጥ ያደርገናል። ስለዚህ በጣም ዲማንዲንግ ነው ማለት ነው። ሌላኛው ከፋይናንስ አንጻርም ይህን ሰርቪስ መስጠት የት ያሉ መሳሪያዎችም ያስፈልጋሉ። ግርኩሽ 3 እንደ ኛ አይነት ተመሳሳይነት ያላቸው ፕሮጀክቶች ናቸው የተወዳደሩት። በአፍሪካ ውስጥ ያው ሪሶርስ ሊሚትድ በሆነ ቦታ የሚንቀሳቀሱ 3 እንትኖች፣ አንዱ የኛ ነው ናስኬር ይባላል። ሌላ ጊዜ በካሜሮን የሚንቀሳቀስ የልብና ተጓዳኝ ችግሮች ኦፕሬሽንን ትሬኒንግ የሚሰጥ እና ሰርቪስ የሚሰጥ ፕሮጀክት ነው። ሌላኛው ደግሞ የተለያዩ አፍሪካ ሀገራቶች የጤና ካንትሩን አክሰሱን ለማሻሻል የሚሰራ 3 ፕሮጀክቶች ናቸው። እነዚህ ፋይናሊስቶቹ መጨረሻ ላይ 3 የደረሱት። ከዛ ውስጥ የኛ ፕሮጀክት በቅጣት ከፍተኛ የሚባል ነጥብ ነው ያሸነፈው።
ይሄን ውድድር በማሸነፋቸው ከሚያገኟቸው ነገሮች አንዱ በርቀት ሆኖ የሚሰራ ቀዶ ጥገናን መከታተል የሚያስችል መሳሪያ መሆኑን የሚናገሩት ዶክተር ጥላሁን ይህም ትልቅ ፋይዳ አለው ይላሉ።
ይህ ሜድትሮኒክ የሚባለው ድርጅት ከሚያቀርባቸው ነገሮች አንዱ ሮድ ሴት ኮንስ የሚባሉ ስማርት ግላሶች አሉ። እነዚህ ስፔሻላይዝድ የሆነ መነጽር ነገር ሆኖ ልክ በርቀት ላለ ሰው ትሬኒንጎች ሊኖችን ስፔሻሊ ያወኛ ገስታመጪው ኦፕሬሽን ለሚሆነው ትሬኒንጉ እና ኦፕሬሽን ሲሰራ ከሩቅ ሆኖ ለመከታተል አቴንድ ለማድረግ እነዚህ ፕሮሲጀሮችን የሚያገለግል አይነት ሌተስት የሆነ ቴክኖሎጂ ፕሮሚስ ተደርጎልናል። ይህ ምን ማለት ነው? ለምሳሌ አሁን እኛ እንዳልኩሽ አስተማሪዎቻችን በአብዛኛው እዛ ከጌንት ነው የሚመጡት፣ ከዩኒቨርሲቲ ኦፍ ጌንት። ከዚህ በርቀት ነው ያለ ነው ማለት ነው። እኛ ኦፍኮርስ እንሄዳለን ወደዚያ ለትሬኒንግ፣ እነሱም ደግሞ ይመጣሉ በተቃራኒ ወደዚህ። አብረን በማንሆንባቸው ጊዜያት ደግሞ እዛም ሆነው እንኳን እኛ አገራችን ላይ ሆነን ይህንን ኦፕሬሽን አስተማሪ ወይ ደግሞ የእኛ ትሬነራችን ሲሰራ ለመከታተል የሚያመች አይነት አንድ ስፔሻል የሆነ እንትን ፕሮሚስ ተደርጎ ተጨማሪም ሌሎች አሉ። እንግዲህ
ዶክተር ጥላሁንና ባልደረባቸው ዶክተር ዳበስ በጅማ ዩኒቨርሲቲ በሚገኘው የስርዓተ ምግብ መፈጨት የካንሰር ሕክምና ክፍል ውስጥ በወር ከ20-25 ቀዶ ጥገናዎችን የሚያደርጉ ሲሆን በወር በአጠቃላይ ከ75-100 የሚደርሱ ህመሟንም እንደሚጎበኙም አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
ወደ ተከታዩ ዘገባ ስናልፍ ወደ ደቡብ ኢትዮጵያ ነው የምናቀናው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከአንድ በላይ ከተሞች እንደሚኖረው መታሰቡንና የክልሉ የስራ ቋንቋም አማርኛ እንዲሆን በረቂቅ ህገ መንግስት ላይ መጠቀሱን የክልሉ አደራጅ አብይ ኮሚቴ ለውይይት ማቅረቡን የውሳኔ ህዝብ ማስፈጸሚያ ጽህፈት ቤት አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር ዘገባውን ያሰማናል።
የደቡብ ምዕራብ ኢትዮጵያ ህዝቦች ውሳኔ ህዝብ ማስፈጸሚያ ጽህፈት ቤት ኃላፊ ኢንጂነር ምትኩ በድሩ ዛሬ ለአሜሪካ ድምጽ እንደተናገሩት መስከረም 22/2014 ዓ.ም የተካሄደው ምርጫ በክልል ደረጃ ያለው የሚል አማራጭ አብላጫውን ድምጽ ማግኘቱን ተከትሎ የክልሉ አደራጅ አብይ ኮሚቴ በቀጣይ አቅጣጫዎች ላይ መክሯል። በዚህ መሰረትም የተዘጋጀው የክልል ረቂቅ ህገ መንግስት ገምግሞ ወደሚመለከተው አካል ለውይይት ማስተላለፉን ተናግሯል።
ህገ መንግስት አዲስ አይደለም። የኢፌድሪ ህገ መንግስት አዶፕሽን ሆኖ ለአዲሱ ክልል ነባራዊ ሁኔታ እንዲጣጣም የተደረጉ የድንጋጌዎችን በደንብ ከመረመረ በኋላ ለሚመለከታቸው ባለድርሻ አካላት በስድስቱ መዋቅር አማካኝነት ቀርቦ ውይይት እንዲደረግበት ወስኗል።
አዲስ የሚመሰረተው ክልል ብዝሃነት በውል የሚስተዋልበት በመሆኑና ለክልሉ መፈጠርም ምክንያቱ የአካባቢው ማህበረሰብ ማህበራዊ አገልግሎቶችን በቅርበት ያለማግኘታቸው እንዲሁም በፍትሐዊነትና በእኩልነት መልማት አለብን የሚል ፍላጎት ነበር ያሉት ኃላፊው ክልሉን ሊኖረው ስለሚችለው ማዕከላዊ ከተሞች ተናግሯል።
የክልሉ መንግስት መቀመጫ ከአንድ ከተማ በላይ እንዲሆን በረቂቅ ህገ መንግስት አንቀጽ 6 ላይ አስቀምጧል። ይሄ ህዝቡ ከተወያየበት በኋላ ተግባር ይሆናል። ስለዚህ የብዝሃ ከተሞች ወይ ብዝሃ ማዕከላት አሰራር ያው በኢትዮጵያ ውስጥ የመጀመሪያው ክልል የሆነው ይህን አሰራር በመከተል ለዚህ አሰራር እንዲረዳ ከዓለም አቀፍ ተሞክሮ ከአንድ ከተማ በላይ የሚጠቀሙ ሀገራትና እንዲሁም ክፍለ ሀገራት በዓለም አሉ። ቀላል የሆነ ቁጥር ያላቸው የእነሱ ተሞክሮ ተሰብስቧል እና ይሄንንም ደረጎን ጥናት አይቶ በቀጣይ ስንት ከተሞችና የት መቀመጫዎች ሊሆኑ እንደሚችሉ የሚረዳ መስፈርት ለማዘጋጀት እና በገለልተኛ አካል ለማስጠናት የሚችል ስምምነት ላይ ተደርሷል። ግን ይሄ መቀመጫ ወይም ይሄ ከተማ የክልሉ መቀመጫ ነው የሚል እስካሁን አልተወሰነም።
የክልሉ የስራ ቋንቋም በረቂቅ መንግስቱ ላይ መቀመጡንም ገልጧል።
ሌላው የስራ ቋንቋ አማርኛ እንዲሆን እና ከክልል በታች ያሉ እርከኖች ግን የሚመቻቸው የስራ ቋንቋ መጠቀም እንደሚችሉ በረቂቁ ህገ መንግስት ላይ ተመላክቷል። ዞሮ ዞሮ ግን የጋራ መግባቢያ ወይም አማርኛ የስራ ቋንቋ እንዲሆን በመንግስት ላይ ለውይይት ቀርቧል። የክልሉ ረቂቅ ሰንደቅ ዓላማና እንዲሁም አርማ፣ የህዝብ መዝሙር ይዘቶቹ ምን መሆን እንዳለባቸው የሚሉ ነገሮች በረቂቁ ህገ መንግስት ተካተው ለውይይት እንዲቀርቡ የተደረጉ ስለሆነ ይህ ጉዳዮች ላይ በሚወያዩበት ጊዜ ስለ ብዝሃ ከተሞች አሰራርም ህዝቡ ጋር ብዥታ እንዳይፈጠር ማህበራዊ ሚዲያ እንደሚለቀፉ ሰውን የሚያወናብዱ መረጃዎችን ሰው እንዳይቀበል መረጃ እንዲሰጥ ተደርጎ ነው ስምሪት ነው።
በተገኘው የምርጫ ውጤት መሰረት ፌዴሬሽን ምክር ቤት ድምፁን ካጸደቀና የደቡብ ክልል መንግስት የስልጣን ሽግግር በአጭር ጊዜ ውስጥ የሚያደርግ ከሆነ እስከ ጥቅምት 30/2014 ዓ.ም ክልሉ በይፋ ይመሰረታል ብሏል። ክልሉ እስኪመሰረት ድረስም ለስራ ማስፈጸሚያ አገልግሎት የሚውል አንድ ጊዜያዊ ከተማ በመስፈርት እንደሚመረጥም ገልጧል። የክልሉ ስያሜ እንዲሆን ተብሎ በረቂቅ ህገ መንግስቱ ላይ ለውይይት የቀረበው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሚል መሆኑንም ኢንጂነር ምትኩ አስታውቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አሁን ደግሞ ሰዓቱ የስፖርት ነው። የሰኞ ምሽት ስፖርት በኬኔዲ አባተ እንደሚከተለው ተዘጋጅቷል።
Thank you.
ትናንት በተካሄደ የቺካጎ ማራቶን ኢትዮጵያዊው ሰይፉ ቱራ አሸነፈ። አትሌት ሰይፉ ቱራ ትናንት በተካሄደው የቺካጎ ማራቶን በውድድር ታሪኩ የመጀመሪያውን ትልቅ ድል አስመዝግቧል። አትሌቱ ውድድሩን ለማጠናቀቅ 2 ሰዓት ከ06 ደቂቃ ከ12 ሰከንድ የፈጀበት ሲሆን ከሰይፉ በ23 ሰከንድ ዘግይቶ የገባው አሜሪካዊው ጋይለን ራፕ ሁለተኛ፣ ኬንያዊው ኤሪክ ኪፕታኑ ደግሞ ሶስተኛ በመሆን ውድድሩን ጨርሰዋል። በዚህ አመት መጀመሪያ በሚላን በተካሄደው የማራቶን ውድድር የራሱን ምርጥ ሰዓት በማስመዝገብ 2 ሰዓት ከ04 ከ29 ሰከንድ በመግባት አራተኛ የወጣው አትሌት ሰይፉ ቱራ በቺካጎ ማራቶን የግሉን ምርጥ ሰዓት የማሻሻል እቅድ ቢኖረውም ከተጠበቀው በላይ ሞቃታማ የነበረው የአየር ሁኔታ እቅዴን እንዳላሳካ አድርጎኛል ማለቱን የዓለም አትሌቲክስ መረጃ መለክታል። በሴቶች ምድብ ደግሞ ኬንያዊቷ ሩት ቼፒንጌቲች 2 ሰዓት ከ22 ደቂቃ ከ31 ሰከንድ በመግባት ባለድል ሆናለች። እንደ አውሮፓውያኑ የ2018 የዩኤስ ሻምፒዮኗ ኤማ ቤትስና ሌላኛዋ የሀገሯ ልጅ ሳራ ሆል ሁለተኛና ሶስተኛ መውጣት ችለዋል። ለዓለም ዋንጫ ማጣሪያ ሶስተኛ የምድብ ጨዋታውን ከደቡብ አፍሪካ ጋር ያደረገው የኢትዮጵያ ብሔራዊ ቡድን ሽንፈትን አስተናግዷል። ከትናንት በስቲያ ቅዳሜ ዕለት በባህር ዳር ዓለም አቀፍ ስታዲየም የደቡብ አፍሪካ አቻቸውን ባፋና ባፋናዎችን ያስተናገዱት ዋሊያዎቹ 3-1 በሆነ ውጤት ተሸንፈዋል። ኳታር ለምታስተናግደው የ2022 የዓለም ዋንጫ ለማለፍ ሶስተኛ የምድብ ጨዋታውን ያደረገው የአሰልጣኝ ውበቱ አባተ ስብስብ ኳስ ተቆጣጥሮ ለመጫወት ቢሞክርም የቆሙና ረጃጅም ኳሶችን ወደ ጎል ለመቀየር ሲሞክሩ የነበሩትን የደቡብ አፍሪካን ብሔራዊ ቡድን መቋቋም አልተቻለውም። የሁለቱ ቡድኖች የመጀመሪያ አጋማሽ ጨዋታ ለደቡብ አፍሪካ በ45ኛው ደቂቃ ላይ ቲቦኖ ሞኮና በቅጣት ምት ባስቆጠራት ጎል 1-0 ነው የተጠናቀቀው። ከረፍት መልስ በ67ኛው ደቂቃ ጌታነህ ከበደ በቅጣት ምት ባስቆጠራት ጎል ዋሊያዎቹ አቻ መሆን ቢችሉም ደቡብ አፍሪካዎች ከ5 ደቂቃ በኋላ በሞቶቢ ወቫላ እንዲሁም በተጨማሪ የባከነ ሰዓት በኤቪደንስ ማጎ ፓባስ ቆጠሯቸው ጎሎች ጨዋታውን 3-1 አሸንፈዋል። ውጤቱን ተከትሎ ደቡብ አፍሪካ በ7 ነጥብ ምድቡን ስትመራ ኢትዮጵያ በ3 ነጥብ 3ኛ ደረጃ ላይ ትገኛለች። ዋሊያዎቹ ለመልሱ ጨዋታ በትናንትናው ዕለት ወደ ደቡብ አፍሪካ ያቀኑ ሲሆን ጨዋታው ነገ ማክሰኞ እንደሚደረግ የወጣው መርሃ ግብር ያሳያል። ቤትኪንግ የኢትዮጵያ ፕሪሚየር ሊግ ከመጀመሩ በፊት ሲከናወኑ የነበሩት የአዲስ አበባና የሲዳማ ጎፈሬ ዋንጫ ውድድሮች ተጠናቀቁ። 8 ክለቦች የተሳተፉበት 15ኛው የአዲስ አበባ ከተማ ዋንጫ በባህር ዳር ከተማ አሸናፊነት በትናንትናው ዕለት ተጠናቋል። የፍጻሜውና የደረጃ ጨዋታዎች በሰሜን ኢትዮጵያ ግጭት ለተፈናቀሉ ንጹሃን ገቢ በማሰባሰብ በባህር ዳር ዓለም አቀፍ ስታዲየም የተካሄዱ ሲሆን በፍጻሜው መከላከያን ያስተናገደው ባህር ዳር 1-0 በማሸነፍ የዋንጫው ባለቤት ሆኗል። ለደረጃ በተደረገው ጨዋታ ደግሞ ቅዱስ ጊዮርጊስ ጅማ አባ ጅፋርን በመለያ ምት አሸንፎ 3ኛ ደረጃን ይዞ አጠናቋል። የውድድሩ አሸናፊ ባህር ዳር ከተማ ዋንጫና የወርቅ ሜዳሊያውን ሲረከብ 2ኛና 3ኛው ነው ያጠናቀቁት መከላከያና ቅዱስ ጊዮርጊስ የብርና የነሐስ ሜዳሊያ ተሸላሚዎች ሆነዋል። በተመሳሳይ በአምስት ክለቦች መካከል በሐዋሳ ከተማ ለ16 ቀናት ሲካሄድ የቆየው የሲዳማ ጎፈሬ ዋንጫም ትናንት ፍጻሜውን ሲያገኝ ሰበታ ከነማ የዋንጫው አሸናፊ ሆኗል። ውድድሩ በሲዳማ ክልል እግር ኳስ ፌዴሬሽን አዘጋጅነትና በጎፈሬ የትጥቅ አምራች ድርጅት ስፖንሰርነት ነው የተካሄደው። ሐዋሳ ከተማ ውድድሩን በሁለተኝነት ሲያጠናቀቅ ሲዳማ ቡና ደግሞ በሶስተኝነት አጠናቋል። ፕሬዚዳንት ኢሳያስ አፈወርቂ በቤልጅየሙ የዓለም ብስክሌት ሻምፒዮና አስደናቂ ድል ያስመዘገበውን የሀገራቸውን የብስክሌት ቡድን አግኝተው አበረታቱ። እንደ አውሮፓውያኑ ከመስከረም 18 እስከ 26 በቤልጅየም በተካሄደው የ2021 የዓለም የብስክሌት ሻምፒዮና ያልተጠበቀ ድል ያስመዘገበውን ብሔራዊ የብስክሌት ቡድን ለማበረታታት በተዘጋጀ ስነ ስርዓት ላይ የተገኙት የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ለብሔራዊ ቡድኑ አባላት የእንኳን ደስ አላችሁ መልእክት አስተላልፈዋል። አክለውም የተመዘገበው ውጤት በሁሉም የስፖርት ዘርፎች የሀገሪቱን አቋም የሚያንጸባርቅ እንዲሁም ለሕዝብና ለሀገር ክብርን የሚያጎናጽፍ ነው ብለዋል። ፕሬዝደንት ኢሳያስ ለሀገሪቱ ስፖርት ልማትና ለቡድኑ አባላት ማበረታቻ መንግስት የ15 ሚሊዮን ናቅፋ መመደቡንም አስታውቀዋል። በ2021 የዓለም የብስክሌት ሻምፒዮና ውድድር ላይ የተሳተፈው የኤርትራ ብሔራዊ ብስክሌት ቡድን 3 ሴቶችን ጨምሮ 9 ብስክሌተኞችን ያሳተፈ ሲሆን በ21 ዓመቱ ብስክሌተኛ ቢኒያም ግርማ ሰማይ አማካኝነት ከ23 ዓመት በታች ውድድር የብር ሜዳሊያ አሸናፊ ሆኗል። ይህም በጎዳና ላይ የብስክሌት ውድድር ኤርትራ ያስመዘገበችው የመጀመሪያው ታሪካዊ ሜዳሊያ ሆኖ ተመዝግቧል። በመጨረሻም ፈረንሳይ በመባፔ አወዛጋቢ ጎል የአውሮፓ ኔሽንስ ሊግ አሸናፊ ሆነች። በወጣት ስብስብ ከተገነባው የስፔን ብሔራዊ ቡድን ጋር ለፍጻሜ ደረሰችው ፈረንሳይ ከኋላ በመነሳት ጨዋታውን 2-1 በማሸነፍ ሊጉን በድል ፈጽማለች። በትናንቱ ጨዋታ ስፔንን ቀዳሚ የምታደርገውን ጎል ኦያርዛባል በ64ኛው ደቂቃ ቢያስቆጥርም 2 ደቂቃ ባልሞላ ጊዜ ውስጥ ቤንዜማ ግሩም ጎል በማስቆጠር ፈረንሳይን አቻ በማድረግ ወደ ጨዋታው መልሷል። ጨዋታው ሊጠናቀቅ 10 ደቂቃዎች ሲቀሩት ከጨዋታው ውጪ የነበረው ካይሊያን ምባፔ ያስቆጠራት ጎል ጸድቃ ጨዋታው 2-1 በሆነ ውጤት በፈረንሳይ አሸናፊነት ተጠናቋል። አወዛጋቢዋ ጎል የተቆጠረችበት ኳስ ለምባፔ ከመድረሷ በፊት የስፔኑ ተከላካይ ኤሪክ ጋርሻ ኳሷን በመንካቱ ምክንያት የተቃራኒ ቡድን ተጫዋች ሆን ብሎ ኳሱን እየተጫወተ ኳሱ ለተጋጣሚው ቡድን ተጫዋች ቢደርስ ከጨዋታው ውጪ ወይም ኦፍሳይድ ተደርጎ አይወሰድም በሚለው ህግ መሰረት ነው የምባፔ ጎል የጸደቀው። በዚህም የዋንጫው ባለቤት የሆነችው ፈረንሳይ ከፖርቱጋል በመቀጠል የአውሮፓ ኔሽንስ ሊግን ያሸነፈች ሁለተኛዋ ሀገር ሆናለች። ጣሊያን ደግሞ ቤልጅየምን 2-1 በመርታት 3ኛ ደረጃን በመያዝ ውድድሩን አጠናቃለች። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
እንደ አውሮፓውያን የዘመን አቆጣጠር ጥቅምት 12
አድማጮች ዝግጅታችንን እያጠናቀቅን ነው። ከመሰናበታችን በፊት
እንደ አውሮፓውያን የዘመን አቆጣጠር ጥቅምት 12492 ዓመተ ምህረት ዛሬ በሐማስ ተብላ ከምትጠራው ደሴት ላይ መልህቃቸውን ጣሉ ሲል ይንደረደራል የዕለቱ ርዕሰ አንቀጽ። በዩናይትድ ስቴትስ በየዓመቱ የኮሎምበስ ቀን ተብሎ የሚከበረው ይህ ቀን የዚያች ዕለት መታሰቢያ ነው። ክስተቱ የኮሎምበስ ግብይት ወይም ልውውጥ በመባል ለሚታወቀው ዓለምን የቀየረ መጠነ ሰፊ ዓለም አቀፍ የምግብ፣ የእንስሳት፣ የእጽዋት፣ የህዝብ ልውውጥና በሽታዎች ጭምር የመዛመት ዕድል የሚያገኙበት ዓለም አቀፍ ግንኙነት የተጀመረበትም ቀን ነው። በዚህም የተነሳ 1492 ዓ.ም ከብዙ የታሪክ ተመራማሪዎች ዘንድ በዘመናዊው ዓለም ታሪክ ውስጥ የተለየ ስፍራ የሚሰጠው ዓመት ተደርጎም ይቆጠራል። በኮሎምበስ መታሰቢያ ቀን ላይ ትኩረት ያደረገው የዕለቱ ርዕሰ አንቀጽ ይቀጥላል። የዓለም ሕዝብ ከ1492 ዓ.ም ወዲህ ከአራት እጥፍ በላይ ጨምሯል። በ1650 እና በ1850 መካከል በነበረው ጊዜ ብቻ በእጥፍ ነው የጨምረው። ምንም እንኳን ሌሎች በርካታ ተጨማሪ ምክንያቶች ለተከተለው እጅግ ግዙፍ እድገት አስተዋጽኦ ቢያደርጉም ዋነኛው ግን መጠኑ በእጅጉ የጨመረውና የተሻሻለው የምግብ አቅርቦት ነው። በጊዜው በዛሬዋ አሜሪካ ይኖሩ የነበሩት ነባር ሕዝቦች በነበራቸው የምግብ አቅርቦት ላይ የተጨመሩት እንደ በቆሎ፣ ድንች፣ ቲማቲም፣ ለውዝ ወይም ኦቾሎኒ፣ ሐዛፋ፣ አናናስ፣ በርበሬና ኮኮዋ የመሳሰሉትን የአትክልት የፍራፍሬና የሰብል አይነቶች የተለየ ዋጋ ያላቸው ናቸው ያለው የዕለቱ ርዕሰ አንቀጽ በመቀጠልም ድንች በጊዜው በመካከለኛውና በሰሜናዊ አውሮፓ ለሚኖሩ ድሃ የማህበረሰብ ክፍሎች በጣም አስፈላጊው የምግብ ምንጭ መሆን ሲጀምር፣ በ16ኛው ክፍለ ዘመን በአፍሪቃ የተዋወቁት በቆሎና ቃሳፋም ከዚያ ቀደም በአህጉሪቱ የተለያዩ አካባቢዎች ይታወቁ የነበሩትን የሰብል አይነቶች በመተካት የዘወትር ምግብ መሆን መጀመራቸውን ይዘረዝራል። በቻይናም በተለይ እንደ ድንች፣ በቆሎና ኦቾሎኒ የመሳሰሉት የአዲሱ ዓለም የምግብ ምርቶች መተዋወቅ ከ1500 እስከ 1650 ዓ.ም ባለው ጊዜ ውስጥ የዚያች አገር ሕዝብ ብዛት በከፍተኛ ደረጃ እንዲጨምር ምክንያት ሆኗል ሲል ርዕሰ አንቀጹ ይተነትናል። አዳዲስ ምግቦችን ወደ ሁሉም የዓለም ማዕዘናት ያስተዋወቀው የኮሎምቢያ ልውውጥ የተሰኘው ይህ ክስተት ዓለም አቀፋዊም ነበር። ከ1492 ዓ.ም በፊት በፍሎሪዳ ክፍለ ግዛት ብርቱካን አልነበረም። በኤኳዶር ሙዝ፣ በሃንጋሪ ደግሞ በርበሬ ተፈጭቶ የሚሰራው የፓፕሪካ ቅመም አልነበረም። ልውውጡ በተጨማሪም ቲማቲምን ከጣሊያን፣ ቡናን ከኮሎምቢያና ከኢንዶኔዥያ፣ አናናስን ከሃዋይ ሲያደርስ የጎማ ዛፎችን ደግሞ ከአፍሪካ፣ በርበሬና ቃሪያን ደግሞ ከታይላንድ፣ ከቻይናና ከህንድ፣ ቸኮሌትን ከስዊዘርላንድ ምድር አዘለቀ። የሶስቱ ትናንሽ መርከቦች ከባሃማስ ደሴት ላይ ማረፍ ከዚያ ቀደም በታሪክ ታይቶ የማይታወቅ እጅግ ግዙፍ ለውጥ እንዲመጣም ምክንያት ሆነ። ለመጪዎቹ በርካታ መቶ ዓመታት የሰው ልጅ የወደፊት ዕጣ የቀየሰው ይህ ክስተት ይህን እውን ሊያደርግ የበቃው ከዚህ ቀደም መኖር ያልታወቀች አንዲት አዲስ አህጉር በመገኘቷ ብቻ ሳይሆን ይልቁንም በምድሪቱ የተለያዩ ጫፎች መካከል ቋሚ ግንኙነት እንዲፈጠር በማድረጉ የንግድ ስራን በማስተዋወቁና የሐሳብ ልውውጥን በመፍቀዱ እንዲሁም በተለያዩ ባህሎች መካከል ግንኙነቶችና ግጭቶች ምር እንዲከሰቱ ምክንያት በመሆኑ ነው። እናም በ1492 ዓመተ ምህረት የዓለም ህዝቦች እንደ አንድ ዓለም አቀፋዊ ማህበረሰብ ወደ አንድ መጡ ሲል ለአሳሹ ባህረተኛ ለክርስቶፈር ኮሎምበስ መታሰቢያነት በተሰየመችው በዛሬዋ ቀን ላይ ትኩረት ያደረገው የዕለቱ ርዕሰ አንቀጽ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ዝግጅታችን ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን አቀናብራልናለች። በነገው ምሽት እንገናኝ። ለዛሬው ሰላም፣ በደህና እደሩ።